አድማጮቻችን እንደምን አመሻችሁ። ይህ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ የሚዘጋጀው ሳምንታዊ የቲኬ ሾው ነው። የቲኬ ሾው ሁልጊዜ ሐሙስ ከ7 ፒኤም እስከ 8 ፒኤም ኢስተርን ስታንዳርድ ታይም አትላንታ ታይም መሆኑ ነው ማስተላለፍ ከጀመረ አሁን ይቅርታ 13ኛ ዓመቱ ነው ወሩ ነው። የቲኬ ሾው ለ9 ዓመታት ያህል በአትላንታ ከተማ በኤኤም ሬዲዮ ሲያስተላልፍ ቆይቶ ባለፈው ኖቨምበር ወደ ኦንላይን ገብተናል። የኦንላይን ፕሮግራማችን እስካሁን ጥሩ እየሄደ ነው። አድማጮቻችን በየቀኑ እየጨመሩ ናቸው፣ ግን ሞር እንዲጨምሩ እንፈልጋለን። በዛሬ ፕሮግራማችን የምንነጋገረው በጣም ተደጋግሞ ከሚቀርበው ጥያቄ አንዱ ነው። ይሄ በተለይ ወላጆች ልጆች ስላሏቸው ልጆቻቸው አሁን 16 17 18 19 አንዳንዱም 23 እነዚህን ምሳሌ እነዚህን ቀኖች አሜን እድሜ የምነግራቸው ያለ በምክንያት ነው። ይቅርታ ሙዚቃው ይቀጥል ነበር። የነሱ መስራት ገና ትምህርት ቤት እያሉ ማለት ነው ከኛ ጋር ኢንካሙ ይገባል ወይስ አይገባም? ሌላው እነሱ ስለሰሩ ለብቻቸው መስራት አለባቸው ማሰራት አለባቸው ወይስ ማሰራት የለባቸው? ሌላው ሳያሰሩ ሊተውት ይችላሉ ወይስ አይችሉም? እነዚህን አንገብጋቢ የሆኑ ጥያቄዎች ሰፋ አድርጌ እገልጽላችኋለሁ። ፕሮግራሙ ጊዜ ካገኘን ደግሞ አንድ ቢዝነስ ለመስራት ብዙ ዝግጅት ያስፈልገዋል፣ ምኞት ብቻ ሳይሆን በተለይ በአይአርኤስ የወጣው ቢዝነስ የሚባለው ምንድን ነው፣ እንዴት ነው የሚጀመረው፣ አጀማመሩስ እንዴት መሆን አለበት የሚል መግለጫ እሰጣለሁ፣ እንደ ጊዜው ማለት ነው። በፕሮግራሙ መሀል ደግሞ ብዙ ዘፈኖች ይኖሩናል። የቆዩ ዘፈኖች ናቸው። የመጀመሪያው የምናዘፍናት እሺ፣ አይ ቲንክ ይችን አዘፍናት አለው ሴቶች ጉዳፈሉ የሚለው ዘፈን ነው። ይሄ በቀዳማዊ ኃይለ ሥላሴ ቲያትር ባለደረባ በነበረው ጌቱ አየለ የሚባል ዘፋኝ የዘፈነው ነው። እስቲ ዘፈኑ ላዘፍነው፣ ኮመርሻሎች ያሉ ይመስልኛል፣ ግን ግድ የለም አይ ቲንክ አስወግጃቸዋለሁ። እችን ባለፈው ሳምንት ዘፍኛት አለሁ። እች የሚቀጥለውን ዘፈን
በፍቅራት ያስኳት በውሩ አረመኔ የዋዛ ኩሩሩ አይደለሁም እኔ አይደለሁም። በአፍንጫ ቅቤ ግታኝ እንድጠጣ ትንሽ ይለኝ ጊዜ ነፍሴ ልትወጣ ነፍሴ ልትወጣ ልቤ ብንብም ብንብም ይላል 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 ምን ይሻላል። አፈሉ አፈሉ ሴቶች ጉድ አፈሉ 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 ሴቶች ጉድ አፈሉ። ገንፎ ቅንጬ ክትፎ አጥሚት ዱለት ቅቤ የበዛበት ምላት ተንበር ቁርጥ ቅልጥ ያለ ጮማ ለሆድ የሚስማማ ቀይ ወጥ ግን ፍልፍል ጭኮ ምንጨት አብሽ ቃተኛ የዶሮ ዳቦ እያሉ ስላቦ ይሄን እያበሉ ዳር ምንመለ ንቶች ባሉ አፈሉ አፈሉ ጌቶች ጉድ አፈሉ። መኪና ብር የሰጠው ቤት ቀምጦ ነው ቀረ የጊዜው ወጣት። መቶ አስር ኪሎ ናት ዝግባ ታክላለች እንደውል መሽሞንሞን እዘለኝ ትላለች እዘለኝ ትላለች። ዝግባ የምታህል አካሏ መክበዱ እንዴት ይችላለሁ ጉዴ ፈላ ጉዱ ጉዴ ፈላ። ቀልደኛ ቧልተኛ ሽረኛ እዘለኝ እያለች እያለች ጉዳ አረገችኛ። አፈሉ አፈሉ ሴቶች ጉድ አፈሉ 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 ሴቶች ጉድ አፈሉ። ሾርባ ዙባ ቢቬርዱራ ባታ ስፓጌቲ ላዛኛ ሞልቶ ስጎ ሴይ ሳፈርማጆ አሮስቶ ዲቪቴሮ አለካቻቷ ሴኮ quando mi sto portando in salata a presto al forno contorno patate e iavallo si dà una mene mi faccio il palo a fallo a fallo ti faccio qui da fallo
e ci ጌቱ አየለ የሚዘፍናት የቀርማዊ ሳሴ ቲያትር ባለደረባ የነበረ ነው። ቀለኛ ዘፈኑና ቆም ነገር የምትናገርናት ሌሎችም እንግዲህ ብዙ ዘፈኖች ነው ያሉን። ግን ባሁን ጊዜ የታክስ ዝግጅት ጥሩ ይሄደ ነው። አድማጮቻችን ሬዲዮ በነገርናቸው መሰረት እንዲሁም ደግሞ IRS ባስተላለፈው መሰረት ቀድመው ፋይል ያደርጉ ናቸው። ብዙዎች እየመጡ ናቸው ይታያል። ሬዲዮ እንደሰራ ነው ኦፍ ኮርስ አንዳንዶቻችሁ ደግሞ ከሌላ ማግኝታችሁ ልትሆኑ ይችላላችሁ በታድማጮቻችን በብዛት እየደወሉ አስቀድመው እየመሉ ናቸው ሌላው ለመጀመሪያ ጊዜ ዳይሬክት ዲፖዚት ማለት ሪፋንዳችሁን ወደ ባንካችሁ ለማግባት ብዙ ሰው እየተጠቀመ ነው በሁለት ወር የምንሰራው የነበረ ዲፖዚት አሁን የሚበዛው ሰው ዲፖዚት ስላደረገው የሴኩሪቲ ጉዳይ እያሟላ ነው ጥሩ እንቅስቃሴ ነው እንግዲህ ታክሲ ዝን ሲመጣ ብዙ ጥያቄዎች የሚቀርቡ አሉ አንዳንዱ የሚቀርቡ ጥያቄዎች ብዙ ማስረጃ ያስፈልጋቸዋል አንዳንዱ ሲንገልጾም ለማስረዳት ያዳግታል ምክንያቱም የታክስ ህጉ በቀላል የተሰራም አይደለም በተለይ ደግሞ ኢትዮጵያኖች ወይም ደግሞ ከሌላ ዓለም ለምንመጣ እንደዚህ መሰለ የታክሲ ተን ህግ ስላል ነበር ለሁላችን አዲስ በመሆኑ ምንም እንኳን ብዙ አመትም ብንቆይ ስቲል ጥያቄዎቹ ይቀርባሉ ምክንያቱም ይሄ ጥያቄ የሚነሳው ታክሲ እናዘጋጅ ነው እንጂ አመቱን በሙሉ ስለማይነሳ ነው ይሄን በማመን ነው የቲኬ ሾው የተጀመረው የቲኬ ሾው ደላ ዓለም ማለት በአመቱ ውስጥ የተለያዩ የታክስ ጥያቄዎችን ለማቅረብ የተዘጋጀ ፕሮግራም እንግዲህ በብዛት የሚቀርበው ለምን ሪፋንድ አላገኘሁም ነው አንድ ምክንያት አይደለም ያለው ብዙ ምክንያት ነው ያሉት ብዙ ጊዜ ነግሬያቸዋለሁ አንዱ የሪፋንዱ ብዛት ሊቀንሰውም ሊጨምረውም የሚችለው የልጆች ጉዳይ ነው የልጆች ጉዳይ አንደኛ ከኛ ጋር መሆናቸው ሁለተኛ የምናሳድጋቸው መሆኑ ምንድነው ለልጆቹ ከ50% በላይ ለኑራቸው የሚያስፈልገው ነገር ስንከፍልላቸው ዲፔንደንት ይሆናሉ ለኑራቸው ስንል ለምግባቸው ለጤናቸው ለመኖሪያቸው የምናረገው ወጪ ማለት ነው ለዚህ ነው ሁለት የተከፋፈለ ቤተሰብ ካለ የተፋቱ ቤቶች ካሉ ማለት ባልና ሚስት የተፋቱ ካሉ ልጁ ቤቱ የሚባለው ለኑሮው ከ50% በላይ ከፍሎ የሚያኖረው ቤት ነው። ስለዚህ አንዱ ለሰይ ቴኒሴ ቢኖር አንዷ ሴትዮ ለምሳሌ አትላንታ ቢኖር ሁለቱም ወላጆች ናቸው ሁለቱም ባዮሎጂካል አባቶች መሆናቸው ሶሻል ሴኩሪቲም ያሳያል በበርዴት መሰረት ማለት ነው ግን ሶሻል ሴኩሪቲው ማን አባት እንደሆነ ያሳያል ግን ልጁ ከስድስት ወር በላይ በአመቱ ውስጥ ከስድስት ወር አመት ስንል ግን ከጃንዋሪ 1 እስከ ዲሰምበር 31 ነው አመት ዝም ብለን ስድስት ወር 12 ወር አይደለም ከጃንዋሪ 1 እስከ ዲሰምበር 31 ልጁ 50% of የኑሮው ሁኔታ ማለት ለምግቡ ለመኖሪያው ለሌሎችም አስፈላጊ ነገሮች ከ50% በላይ የሚከፍል እንዲሁም ልጁ ከ50% በላይ የተቀመጠበት ቤቱ ይባላል እዚያ ያለው ወላጅ ደግሞ ዲፔንደንት አርጎ ሊቆጥረው ይችላል ማለት ነው አሁን ይሄ ሳይሆን ችግሩ ያለው ልጁ ወላጆቹ ባይፋቱም ቢፋቱም አብረውም ቢሆኑ አብረውም ባይሆኑ ልጁ እድሜው እየበዛ በመጣ ቁጥር ስራ ያጋጥመዋል ለምሳሌ 16 ሲሆኑ ስራ ይጀምራሉ እዚ ጆርጂያ ለምሳሌ ላይሰንስ ሁሉ ይሰጣቸዋል ስራም ይሰራሉ የትም ስራ ይሰራሉ በሚሰሩበት ጊዜ ልጆች ሁሉ ጊዜ የሚታያቸው ሪፋንዱ ይታያቸዋል ሪፋንዱ ጠቃሚ ነው አይደለም እነሱ ሊያውቁት አይችሉም አካውንታንቱ ነው የሚያውቀው ታክስ አካውንታንቱ ነው የሚያውቀው ግን ልጆቹ እዚ ስላደጉ የራሳቸውን ጥቅም ለማስከበር ይፈልጋሉ ጥሩ ነው መጥፎ ነው? ና ጥሩ ነው ማስከበርም አይኖርባቸዋል ሌላም ጊዜ ቢሆን ማስከበሩ ጥሩ ነው። ግን ለቤተሰቡ የትኛው ይጠቅማል የሚል ጥያቄ ይመጣል። ልጁ ብቻውን ሲያሰራ ነው ወይስ ልጁ ከወላጅ ጋር ሲያሰራ ነው? ይሄ ሁለት መልስ አለው። አንደኛው መልሱ ልጁ የተወሰነ ኢንካም በሚያረግበት ጊዜ ከወላጆች ጋር ሊሞላ ይችላል። የተወሰነ ኢንካም በላይ ካደረገ ሊሞላ አይችልም። ስለዚህ በህግ የተደነገገ ነው ማለት ነው። አንዳንዴ የቤተሰቡና የልጁ ምርጫ ሲሆን፣ አንዳንዴ ደግሞ ህጉ ነው የሚያስገድደው። ለምሳሌ አንድ ልጅ ያገኘው ኢንካም አነስተኛ የሆነና ለብቻ ልሙላ ቢል ወላጆቹን ይጎዳቸዋል። የሚጎዳቸው ምንድን ነው? ኤርንድ ኢንካም የሚባለው ለማግኘት አይችሉም። ብቻው ከሞላ ኢንዲፔንደንት ሆኖ ከሞላ ማለት ራሱ በራሱ በደሞዙ ከሞላ ወላጆቹ ጋር መግባት የለበትም። ግን በህጉ መሰረት የተወሰነ ኢንካም እስካለው ድረስ እያልኳችሁ ነው፣ በየጊዜው ይቀያየራል እሱ። እስካለው ድረስ ከወላጆች ለመግባት ምርጫ አለው፣ ብቻውን ደግሞ ለማድረግ ምርጫ አለው። ከወላጆቹ ጋር ሞልቶ ብቻው ደግሞ ለማድረግ ይችላል። ስለዚህ ሶስት ኦልተርኔቲቭ አለ ማለት ነው። አንደኛ ብቻውን ኢንዲፔንደንትሊ ማለት የራሱን ኑሮ ራሱን እንደሚገታ ሆኖ ሊሞላ ይችላል። ይሄ በሚሆንበት ጊዜ ወላጆቹ ክሌም ሊያደርጉት አይችሉም። ግን አንደር ኤጅ ሆኖ አንደር 23 ከሆነ እንግዲህ ብዙ እድሜዎች ዛሬ ልነግራችሁ ነው። አንደር 23 ሆኖ ትምህርት ቤት ዲፔንደንት ሊሆን ይችላል። ግን ከወላጆቹ ሊወጣ የሚችለው ከ19 ዓመት በላይ መሆን አለበት። ሌላም ኢንካም ነግራቸዋለሁ ሰፋ ሳረገው ማለት ነው። የሚበዛው ጊዜ ልጆቻችን የሚሰሩት አነስተኛ ኢንካም በመሆኑ በተለይ ካለጅ በሚሰሩበት ጊዜ ከ20 ሰዓት በላይ ሊሰሩ አይችሉም። ሌላው ካለጅ በሚሰሩበት ጊዜ ሚኒማም ወጅ አይደለም ያላቸው፣ ያነሰ ነው ያላቸው። ስለዚህ ኢንካማቸው በጣም አነስተኛ ነው የሚሆነው። ኢንካማቸው በጣም አነስተኛ በሚሆንበት ጊዜ ከወላጆች ጋር ሊገባ ይችላል እና ብቻው ደግሞ ፋይል ያደርጋል። ያ የከፈለው ገንዘብ ደግሞ ይመለስለታል። እና አሁን ይሄ አሁን ያልኳችሁን ሰፋ አድርጌ ላቅርበው። በጥያቄ መልስ አረግና መልሱ ደግሞ እሰጣችኋለሁ። እንዴት ነው የምናውቀው ልጁ ለብቻው ማድረግ እንዳለበትና ለብቻው ማድረግ እንደሌለበት ለሚለው ጥያቄ ብዙ ጥያቄዎች አሉ። አንደኛ ኢንካሙ በጣም ከፍተኛ መሆን የለበትም። አንድ እሱ ነው። ሌላው ደግሞ ሁለት አይነት ኢንካም ነው ያለው። አንደኛው በደመወዝ የሚያገኘው ወይም ደግሞ ሰልፍ ኤምፕሎይድ ሆኖ የሚያገኘው አንድ ደመወዝ ይባላል። ሌላው ደግሞ በሱ የተቀመጠ ገንዘብ ካለ ወይም ዲቪደንድ ወይም ኢንትረስት ነው። ስለዚህ በሁለት በኩል እንከፍለዋለን። አንደኛ ደመወዙ ነው፣ የደመወዙ ገደብ አለን። ሌላው ደግሞ በወለድና በዲቪደንድ የሚያገኘው ነው። ለምሳሌ ግለሰቡ ወደ 6400 ካገኘ ከወላጆቹ ሊሆን ይችላል ሊሞላ ይችላል፣ ብቻው ደግሞ ሊሞላ ይችላል። ግን ከ6400 በላይ 6350 ገደማ ነው፣ ግን 6400 ልበለው በላይ ከሆነ 10,000 ካገኘ 12,000 ካገኘ 20,000 ካገኘ ብቻው መሙላት አለበት ማለት ነው። ሰልፍ ኢምፕሎይድ ከሆነ ማለት እንደ ታክሲ ነጂ፣ እንደ አካውንታንት፣ እንደ ሻትል ነጂ ወይም ደግሞ በየቦታው እየሄደ የሚጠርግ ወይም ደግሞ አንዳንድ ስራዎች የሚሰራ ከሆነ ከአራት መቶ በላይ ካገኘ ብቻው ማድረግ አለበት። ቢኮዝ የሚከፍለው ሶሻል ሴኪሪቲ ስላለ ነው። ስለዚህ እነዚህ ገደቦች ሲንግል በመሆኑ ወይም ደግሞ ካገባም ገደብ አለው። ገደቡን ስናሟላ ብቻ ነው አብረን ለብቻውም ሊሞላ የሚችለው ወይም ደግሞ ከወላጆቹ ጋር ሊሞላ የምችለው። የአንድ ግለሰብ ልጅ ማለት ነው፣ ለሰ 17 ዓመቱ ነው፣ ትንሽ ሰርተዋል። ብቻው ቢሞላ ራሱ ቢሞላ እኛ ልንሞላው እንችላለን? የስ ኤን ናው። ልጁ ሲሞላ ታክሲ ተርኑ ላይ ከሚያዘጋጀው ላይ ወላጆች ክሌም አድርገውኛል ብሎ ካል ሜንሽን ካላረገ ታክሲ ተርኑ ላይ ማለት ነው፣ ወላጆቹ በሱ ምክንያት የሚሰጠው ክሬዲት ሊያገኙ አይችሉም። ልድገመው፣ ልጁ እነሱ ጋር እየተቀመጠ ነው፣ የነሱ ዲፔንደንት ነው። እድሜው 17 ነው። ብቻ አይኖርም፣ ከቤተሰቡ ጋር የሚኖረው። 3000 ብር አግኝተዋል፣ ሰርተዋል። ወላጆቹ አንድ 40 ሺህ፣ 30 ሺህ ሆኑ፣ 50 ሺህ ሆኑ፣ 20 ሺህ ሆኑ አድርገዋል። ልጁ ብቻው ሄዶ ታክሱ ሞልቶ እንደ ኢንዲፔንደንት እንደ ራሱ ሲንግል ኤግዘምፕሽኑን ክሌም አድርጎ ፋይል ካደረገ ወላጆቹ 5 ሳንቲም አያገኙ። ወላጆቹ እንዲያገኙ ከሆነ ግን አንደኛ በፕሮፌሽናል መሰራት ይኖርበታል። ቢኮዝ ይቺ ስሞል ኤረር እንዳትገኝ ነው። ታክሲ ተርኑ ላይ ፋይል በሚያደርግበት ታክሲ ተርን ላይ ወላጆቼ ክሌም አድርገውኛል የሚል የሚገባ አለ። ትንሽ ድምፅ የጎረና ይመስለኛል፣ ግን አንዳንድ የድምፅ ችግር አለኝ። ኔክስት ዊክ ደህና ይሆናል። የስ ብሎ ካደረገ አዎ ወላጆቹ ሊሞሉ ይችላሉ። ለብቻው ከሞላ ግን 1000 ሚስራ፣ 500 ብር ሚስራ፣ 1000 ብር ሚስራ ለብቻው ከሞላ እና ወላጆቼ ክሌም አድርገውኛል የሚል ሜንሽን ካላረገ የእሱ ተደማጭነት አለው፣ ወላጆቹ አያገኙም። ግን በፕሮፌሽናል ከተሰራ ወይም ደግሞ እሱ ራሱ አውቆ ወላጆቼ ክሌም አድርገውኛል ብሎ ካሰራ ግን የራሱን ፋይል ያደርጋል። የሚሰጠው ገንዘብ የሚመለስለት በሱ ለብቻው ይሰጣል። ወላጆቹ ደግሞ ክሌም ሊያደርጉት ይችላሉ። አያፋልስም ማለት ነው። ግን ብቻው ፋይል ካደረገ ግን አይችሉም። ናው ሌላው ጥያቄ የሚበዛው የሚቀርብልን ከወላጆቹ ጋር ተደምሮ እንዲሰራ ነው የሚቀርበው። ይሄ አይፈቀድም። አንድ ታክሲ ተርን ላይ ሊገቡ የሚችሉት አባትና እናት ብቻ ናቸው፣ ባልና ሚስት ብቻ ናቸው። ወይም ብቻዋ ሲንግል ትሆናለች ሴትዮዋ፣ ወይም ሰውየው ሲንግል ይሆናል። ካልበለዚያ ሜሪድ ፋይሊንግ ጆይንትሊ የሚያደርጉት ኦንሊ ሀስባንድ ኤንድ ዋይፍ ናቸው። ሜሪድ ፋይሊንግ ሴፐሬት የሚያደርጉት ሀስባንድ እና ዋይፍ ናቸው። ከነዚህ የወጣ ሌላ ሰው አይጨመርም። የልጃችን ኢንካም አይጨመርም። የአባታችን ኢንካም አይጨመርም። የአክስታችን ኢንካም አይጨመርም። የዘመናችን ኢንካም አይጨመርም። ኦንሊ ቲንግ በአንድ ታክስ ሪተርን ላይ የምናየው ወይም የአንድ ግለሰብ ታክስ ነው ወይም ደግሞ የባልና ሚስት ነው። ባልና ሚስቱ አሁን ትንሽ ኮንፊውድ ሆናል። ኦባማ ከመጣ በኋላ ዶሜስቲክ ምናምን ይባላል። ሁለት ወንዶች ባልና ሚስቱ ነው ፋይል ሊያደርጉ ይችላሉ። እሱን ብዙ አልናገረውም። በእኛ ህብረተሰብ ብዙ ላይኖር ይችላል። ጥቂቶች ግን ሊኖሩ እንደሚችሉ አውቃለሁ። ደግሞ አሉን አንዳንድ ስቴቶች ላይ መጥተው እዚህ ፋይል ያደረጉም አሉ። ዊች ኦኬ፣ ምንም ችግር የለውም። እስከ ወደዱ ድረስ ሶሳይቲው ላይ ይቀበለው ይችላል። ኦኬ ናው ልጃችን ታክስ ትንሽ ቢሰራ ለሴ 3000 ቢሰራ ህጉ ፋይል እንዲያደርግ አያስገድደውም። ህጉ ፋይል እንዲያደርግ አያስገድደውም። ግን ልጁ ፋይል ማድረግ አለበት? የስ ኤን ነው። ፋይል ላያደርግ ይችላል፣ ምርጫው ነው፣ አያስገድደውም። ግን አንዳንዴ የልጆች ፋይል የምናደርገው ተመላሽ ስለሚኖሯቸው ነው። ለሳይ አንድ ግለሰብ 3000 ብር ከሰራ እና ለኢንካም ታክስ 120 ብር ከከፈለ ያቺ 120 ብር ስለምትመለስለት ታክስ ሪተርን ማዘጋጀት አለበት። አንዳንዴም የስቴቱም እናዘጋጀዋለን። የስቴቱም ደግሞ ራሱ የሚመለስ ጥቂት ገንዘብ ይኖራል። ስለዚህ ሚኒማም አማውንቱ ቢሞላም ቢያገኝም ልጁ ፋይል የሚያደርገው ታክስ አካውንታንቱ ያየውና የሚመለስለትን ካወቀ በኋላ ፋይል ሊያደርግ ይችላል። ግን የሚመለስለትን ገንዘብ ካልፈለገ ግን ደግን ሀብት ፋይል ማድረግ የለበትም። ከወላጆቹ ጋር ፋይል ያደርጋል። ሌላው እዚህ ጋር ደግሞ የሚያጋጥመው ትንሽ እድሜው ገፋ ካለ ደግሞ ልጁ የትምህርት ቤት ክሬዲት አለ። አዎ የትምህርት ቤት ክሬዲት ለልጁ ሊሰጥ ይችላል ወይም ደግሞ ለቤተሰብ ሊሰጥ ይችላል። ለልጁ የሚሰጠው ብቻው ኢንዲፔንደንትሊ ሲሞላ ነው። ዊች ኢዝ ጥሩ አይደለችም። ለወላጆቹ ግን እንደ ዲፔንደንት አድርገው ካሰቡት ለትምህርት ቤት ያወጣው ማለት በሎንም ይሁን እነሱ የከፈሉት ክሬዲት ያገኙበታል። ይህም ደግሞ ከትምህርት ቤቱ 1098T የሚባል አለ የትምርት ቤት ምን ያህል ስኮላርሺፕ እንዳገኘ ምን ያህል ደግሞ ሎን እንደወሰደ ያሳያል ክሬዲቱ እዚያ ይገባል ማለት ነው አይ ቲንክ ብዙ የተናገርኩ መሰለኝ ሌላ ዘፈን ላምጣና እሺ እቺኛ ያ እቺም የቆየች ዘፈን ናት የፖሊስ ኦርኬስትራ ሁለቱም ማውቃቸዋለሁ የቆዩ ዘፋኞች ናቸው
Da 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 da
እሺ እቺ ዘፈን መስፍን ኃይለና ሀይሩት በቀለ አብረው የሚዘፍኗት አብረው የፖሊስ ኦርኬስትራ በነበሩበት ነው። እኔ መጨረሻ ያየኋት አካዳሚክ ይር 66-67 በነጮች ነው የምቆጥረው ያለው። ሀይ ስኩል እያለሁ ነው ብዙ አመቷ ነው ከሰማኋት። እስካሁን ጣዕም ያላት ዘፈን ናት። እሺ እንግዲህ ስለ ዲፐንደንቱን ልቀጥልና ሳረሳው ግን በሚቀጥለው ወር ማርች 15 2018 የቢዝነስ ታክስ ሪተርን ዴድላይን ነው። ቢዝነስ ታክስ ሪተርን የሚባለው 1120S 1120C ወይም ደግሞ 1065 1120C ኮርፖሬሽን ነው። 1120S ኮርፖሬሽን ነው። 1065 ደግሞ ፓርትነርሺፕ ከሁለት ወይም ከሁለት በላይ ሆነው የሚያቋቁሙት ነው። እሱ ዴድላይኑ በሚቀጥለው ወር ማርች 15 ነው። ሌሎቹ 1040 ያላችሁ ወይም ደግሞ ኤልኤልሲ የሆናችሁ ኤልኤልሲ ኮርፖሬሽን አይደለም፣ ሊሚትድ ሊያቢሊቲ ካምፓኒ ማለት ነው። ስለዚህ ከፓርትነርሺፕ ጋር ብዙ ልዩነት የለው። ኦኒ ከፓርትነርሺፕ ልዩነት ያለው ሊሚትድ ፓርትነርሺፕ ካልሆነ ሊያቢሊቲው የተቆጠበ ነው። ቢዝነስ ጊዜ ካገኘን ዛሬ ማለት ነው እንዴት ቢዝነስ እንጀምራለን የሚለው ቶፒክ ከያዝኩት እዚያ ላይ ሰፋ አድርጌ ገልጽላችኋለሁ። ግን አሁን ምንድን ነው የምላችሁ ያለው የ1120C ኮርፖሬሽን፣ 1120S ኮርፖሬሽን እንዲሁም ደግሞ 1065 ማርች 15 ነው። ሐሙስ ነው የሚውለው። የሲንግል ማለት የኢንዲቪጁዋል ታክስ ሪተርን 1040A 1040EZ ዘንድሮ ማርች 17 ነው የሚውለው። ማርች 17 የዋለበት ምክንያት ማርች 15 ዊኬንድ ስለዋለ፣ ሰኞ ደግሞ የኢማንሲፔሽን ኦፍ ዘ ስሌቭስ ባሮች አብርሃም ሊንከንን ነጻ ያወጣበት ቀን ስለሆነ፣ የዋሽንግተን ዲሲ በዓል ስለሆነ 16 ዝግ ነው። የፋይል የምታደርጉት ዴድላይኑ ኤፕሪል 17 2018 ይሆናል። ኦኬ፣ ስለዚህ ዴድላይኑ ነው። የቢዝነሱ ወደ 15 እና 7 ወደ 22-23 ቀን አላችሁ። ለኢንዲቪጁዋል ግን ጊዜ ይፈጃል። እንግዲህ ዲፔንደንቱን ልቀጥል። የእኔ ዲፔንደንት ልጄ ማለት ነው ልጃችን ፋይል አድርጎ ኤግዘምፕሽን ክሌም ያደርጋል። የስ ኤን ኖ። ኤግዘምፕሽን ክሌም ካደረገ ወላጆች ክሌም ሊያደርጉት አይችሉም። እሷ ናት ደግሞ ያቺ ወላጆቼ ክሌም አድርገውኛል የሚለው ነጥብ የምትወስደው። ስለዚህ ወላጆች ክሌም አድርገውት እንዲጠቀሙ ከፈለገ ኤግዘምፕሽኑን ክሌም ማድረግ የለበትም። እርግጥ ልጆች ስለሆኑ ላያውቁት ይችላሉ። አዳልትም አንዳንዴ ላናውቀው እንችላለን። ስለዚህ ፋይል አደርጋለሁ በሚላችሁ ጊዜ ከአካውንታንታችሁ ጋር አነጋግሩትና ያለው ጥቅም ይነግረዋል። የሚያስቸግር ሁኔታ ካለ ደግሞ በ404-315-1010 ደውልልን። ለልጆቻችሁም ቢሆን ለእናንተም ልዩነቱና ጥቅሙ ልነግራችሁ እንችላለን ማለት ነው። ሌላው ልጃችን ብቻው ፋይል ሊያደርጋል ብያቸዋለሁ። ከአስራ ስድስት በታች ከሆነ ደግሞ ኢ ፋይል ለማድረግ አይችልም። አንድ ገደብ ነው ይሄ። 16 ገና ህፃን ስለሆነ ነው። ኤሌክትሮኒክሊ ፋይል ለማድረግ አይችልም። በወረቀት ነው መሆን ያለበት። ፋይል ማድረግ አለበት ራሱ። ስለዚህ አንደር 16 ከሆነ ኤሌክትሮኒክሊ ፋይል አያደርግም። ሌላው ዲፔንደንቴን ክሌም ላደረገው ይችላለሁ? አዎ ክሌም ለማድረግ እንችላለን። አባት ወይም እናት ወይም ደግሞ ሁለቱም ታክስ ሪተርን ሲያዘጋጁ ክሌም ሊያደርጉት ይችላሉ። ክሌም ሊያደርጉት የሚችሉ ግን እነዚያ ቅድመ ሁኔታዎች መሟላት አለባቸው ብዬ ቅድም የነገርኳችሁ፣ ከ50% ለኑሮው ሸፋኝ መሆን አለባቸው። መኖሪያ መስጠት አለባቸው፣ ሸልተር ማለት ነው። እንዲሁም አንዳንድ የሚያስፈልጉት ነገሮች 50% በላይ ከሆነ ልጁ ሰርቶ በራሱ የማይተዳደር ከሆነ ነው የሚለው። ልጁ በራሱ ኢንካም ከ50% በላይ ወጪው ቢችል ወላጆች ክሌም ሊያደርጉት አይችልም ነው የሚለው። of course hard to prove ngidi usually proof mihonaw mindinaw walajoch ka kale walajoch no mishefunut betelamdo no inji la shefunu ichilallu ayares kefelage li tayiqachu ichilal andande kebad no liju betelay 6000 7000 karage barasi linor ichilal andande gin fullagotu buzu neger kallu yemigezu negeroch libsoch minamallu bichaw la ichilaw ichilal selezi criteria mindinaw under 16 wem demo claim linaregaw minichilaw እኛ ወጪውን ከ50% በላይ ወይም ደግሞ መኖሪያውን ከ50% በላይ የምንችለው ከሆነ ነው ክሌም እናደርገው ማለት ነው። ስለዚህ ይሄ ግምት ላይ መግባት ይኖርበታል ለማስገባት እንችላለን ማለት ነው። ሌላው ምንድነው ስለሱ ሪፖርት ማረጋው እንደ ኢንካም ያርግ የማስበው ምን አለ በሚል ብዙ ናቸው እሱን ገልጸው አልችልም። ለምሳሌ ዲቪደንድ የሚያገኘው ዩዥዋሊ ልጆች ዲቪደንድ ያላቸው ግን ካፕታም ልጅ ካፕታም ወላጅ ከተፈጠሩ የራሳቸው ተቀማጭ ገንዘብ ስለሚደረግላቸው ዲቪደንዱ ገደብ አለው። የተወሰነ አማውንት ዲቪደንድ ካደረጉ ብቻቸው የሚያረጉት ከዚያ በታች ከሆነ ደግሞ ከወላጆች ጋራ ይሆናሉ። እድሚያቸው ሌላ ወሳኝ ነው። እንዲያውም አስራደጠኝ ተማሪ ከሆነ ግን 24 አመት እስኪሆነ ማለት ነው። ስለ እድሜ ትንሽ ልንገራችሁ። ለምን 23 እንደሆነ የመጨረሻው አመት 23 ነው ወጣ። አንድ ግለሰብ አንድ ልጅ በአምስት አመቱ ትምህርት ቤት ይገባል። አንዳንዴ በስድስት ነው የተወለደበት ወር ይወስነዋል። ከኦግስት በፊት ከተወለደ በአምስት አመቱ ሊገባ ይችላል። ከኦግስት በኋላ ከሆነ ግን 6 አመት ሲገባ ነው። ለሴ 5 እንውሰደው ነው 6 እንውሰደው ደና 6 እንውሰደው 12 ስትንጨምርበት 12ኛ ክፍል ማለት ነው። ስለዚህ አንደኛ ክፍል በ6 አመቱ ከገባ ግሬድ 1 በ7 አመቱ ይጨርሳል። ግሬድ 2 በ8 አመቱ ይጨርሳል። 12 አመት ስለሚፈጅበት 18 አመቱ 12ኛ ክፍል ይጨርሳል ካልወደቀ ማለት ነው። ከዚያ በኋላ ስንት አመት አለው ኮሌጅ ለመሄድ? እዚህ ሀገር 4 አመት አለው። እንግዲህ 18 እና 4 በ22 ትምህርት ቤቱ ይጨርሳል። ጥሩ ተማሪ ከሆነ ነው ኮሌጁ አንድ ፈርስት ኢየር ካለፈ ሰከንድ ኢየር ካለፈ ሰርድ ኢየር ካለፈ አራት ያለ ማቋረጥ ማለት ነው። So 23 ካረገ ልጁ ትምህርት ቤት መጨረስ አለበት። አንድ ተማሪ ክሌም የምናረገው እንደ ዲፔንደንችን የምናረገው 23 አመት ሲሞላው ነው ብያቻለሁ። ያቺ 23 አመቷ ደግሞ ተወሰነችው የመጀመሪያው 6 አመት ክላስ ይጀምራል 12 ስንጨምርበት 18 ይሆናል። በ18 አመት ይጨርሳል። ኮሌጅ ደግሞ 4 አመት ፈጅበታል 22 1 አመት ፕላስ ጊቭ ፕላስ ኮንደቀ 1 አመት ኤክስትራ አለው። በ23 በ24 አመቱ ግን ለኤኒ ክሬዲት ክሌም አናረገው። ዳስ ኢት ሂ ኢዝ ጋን አውት ኦን ኤርንድ ኢንካም አያገኝም። ቻይልድ ታክስ ክሬዲትም አያገኝም። ስለዚህ ለብቻው ፋይል ለማድረግ የጆሊ 16 ሊጀምሩ ይችላሉ። ኤሌክትሮኒክ ፋይል ለማድረግ ልጁ ሚኒማም 16 አመት መሆን አለበት። ከኛ ጋር ፋይል ሊያደርግ የሚችለው እስከ 18 አመቱ ነው። ተማሪስ ከሆነ ግን እስከ 23 አመት እንጨምረው እንችላለን። በ24ኛው እንደ ዲፔንደንችን ይወጣና ኤርኒካም ክሬዲትና ሌሎች ክሬዲቶች አይሰጥቱም ማለት ነው። እሱም 23 የተመደበው 6 እና 12 18 ናራት 22 አንድ አመት ምናልባት ከወደቀ ወይም ከደገመ ወይም ደግሞ አንድ ክላስ ካለፈ ወይም ደግሞ አንድ ሴሚስተር ካለፈ አትሊስት 23 ጨምሮታል ማለት ነው። ናው ሌላው ምንድነው ዲፔንደንት የምንለው ተማሪ ብቻ አይደለም ልጅ ብቻ አይደለም። ስለዚህ የልጅ የእድሜ ገደብ አለው። የወላጆች ግን የእድሜ ገደብ የለውም። የልጅ ከኛ ጋር መኖር ይኖርበታል። ወይም ደግሞ በትምርት ምክንያት ሌላ ቦታም ሊኖር ይችላል። የወላጅ ግን ድጋፉ ብቻ ነው እንጂ ከኛ ጋር መኖር የለባቸውም። so basically and ግለሰብ እዚህ አሜሪካ ቢቀመጥ ኢትዮጵያ ያሉ ወላጆቹን ክሌም ሊያደርጋቸው ይችላል ሊጋሊ ይችላል but የነሱን ወጪ የሚሸፍንበት ኤክስፔንስ መኖር አለበት። ኤክስፔንሱ ግን በሐዋላ ልኮ አይደለም really በባንክ ተልኮ ለኑሯቸው የ50% በላይ የምንችል መሆናችንን ማረጋገጥ ይኖርብናል። ሌላው ሶሻል ሴኩሪቲ ኑሯቸው ያስፈልጋል። ስለዚህ ወላጆች ዲፔንደንት ለመሆን ከታክስ ፔየሩ ጋራ መኖር ያለባቸው because they are ወላጆች ናቸው ህፃኖች አይደሉም they have their own life so they can live in Seattle and Georgia ያለው ልጃቸው claim ሊያረጋቸው ይችላል። claim ሊያረጋው የሚችለው ግን ከ50% በላይ ወጫቸውን መሸፈን ይኖርበታል። እስቲ አሁን ደሞ ትንሽ ተናግሬ ያለሁ ረፍት ላገኝ ጥሩ ዘፈን ደሞ ኦ እቺ ደሞ የፖሊስ ኦርኬስትራ ናት ወዳታለሁ እሁድ ሁሉ ግዜ ተመረጥ ነበር እስቲ ኦቨር ሂየር ናም የሷ ዘመዶች እዚህ አትላንታም አሉ አንዴ ስለ ሷ ተናግረናል ኦፍ ኮርስ የለችም አሁን
the stakes couldn't be higher the winner gets a garlic buttery shrimp or classic
okay now keep on going Okay, wattal ahun la zefnat ish ነሽ የፍቅር ቀተማት የምትለው የፖሊስ ኦርኬስትራ አባል የነበረችው የዘፈነችው ነው ቆይቷል ጥሩ ዘፈናል እሁድ ሁሉ ጊዜ ትመረጥ ነበር አሁን አለ ይሄ ነገር አይመስለኝም ኦኬ እንግዲህ ልጆቹ ክሌም እናደርጋቸው ክራይቴሪያ አለ ብያቸዋለሁ ክራይቴሪያው እያንዳንዱ ቤተሰብ ከእድሜው ጋር የልጁ እድሜ እና የልጁ ኢንካም ጋር የተያያዘ ነው ማለት ነው ስለዚህ ኢንካሙም ይወስነዋል እድሜውም ይወስነዋል ሌላው ደግሞ ፍላጎት ይወስነዋል የሚበዛው ጊዜ በተለይ ተማሪዎች ከሆኑ ከወላጆች ጋር ፋይል ሲያደርጉ ሞር ለወላጆቹ ጥቅም ያመጣል ጥቅሙ ደግሞ ለቤተሰብ ስለሆነ የሚደገፍ ነው አንዳንድ ግን ልጆቹ በጣም አግሬሲቭ ናቸው የሚሆኑት most of the time ልጁ ለብቻው በሚያረግበት ጊዜ 1040 easy ነው የሚያረገው because ሌሎች ነገር ብዙ ስለሌሉት ነው የሚወዛው ጊዜ so ፋይል የሚያረገው easy ናት ያቺ የመጀመሪያዋ ናት እና ጥያቄውም እዛው ላይ ስላለ ወላጆቹ ክሌም ማረጋቸው እና ለማረጋቸው የሚያሳይ ስላለ ሊሳሳት አይችልም ማለት ነው እሺ እንግዲህ ትንሽ ደግሞ ስለ TK accounting ትንሽ እናገራ አዎ ኦኬ እሺ ወር ሄር ማስተዋቂያው እናወጣው ለትንሽ የጊዜ ስተት አላት but okay አዲስ ለመሙላት ስላልቻለ ነው እሺ
TK በ1984 ዓ.ም ተመረጠ የጀመረው የTK ግብርና የሂሳብ አገልግሎት ውስብስብ ታክስን በመስራት የሚታወቅና ሙያውን ያስመሰከረ ነው። ደንበኞቻችን በሕግ ተጠያቂ እንዳይሆኑ ከሙያዊ ምክር ጭምር የግልና የድርጅት ግብር ታክስ ሪተርን ተገቢውን ድርሻውን ሕጉ በሚፈቅደው መንገድ እንዲያገኙ እናደርጋለን። የደሞዝ ሥራ እና የወራዊ ሽያጭ ቀረጥ፣ የትርጉም ሥራ እና የውክልና አገልግሎት እንሰጣለን። የሰርግና ምረቃ ካርዶች በአማርኛ፣ በትግርኛና እንግሊዘኛ እናዘጋጃለን። አገልግሎቱ ሳይሆን የሚቀንሰው የሚከፍሉት ዋጋ ብቻ በሆነ ክፍያ ከተበቃ ባልተናነሰ ተመክሯችን ኢሚግሬሽን ስም ለመቀየርና ለሌሎች ጉዳዮችን አክሩ የሆነ ምክርና አገልግሎት ድርጅት ለሚከፍቱ ጀማሪዎች ብቻ ሳይሆን ለሌሎችም በመጠነኛ ዋጋ የሚያኮራና ተወዳዳሪ የሌለው አውንታዊ ሙያዊ ምክር እንሰጣለን። የቲኬልም ድና 26 አመት የትምህርት ፍሬ የሚቀስሙበት የውቀት መጋቢ ፕሮግራማችንን በየሳምንቱ አሙስ ከ6 እስከ 7 ፒኤም በቲኬ ሾው tktax.com ይከታተሉ። በማያጠራጥር ሁኔታ እውቀቶን ይገነባሉ። ብዙ ጉዳዮች ፈጻሚ ወደ ሆነ ቲኬ ዘንድ ሲሄዱ ቀና ነው መንገዱ። ቲኬ አካውንቲንግ ኤንድ ታክስ ሰርቪስስ 404 315 1010 ቲኬ
እሺ እቺ ማስተዋቂያ ሪያል ናት ሀቅ ናት አምንባታለሁ ያን ያህል አመት አገልግያለሁ ፕሮግራማችንን በዩቲዩብ እና በቲኬሾው ሰምታችሁ በየሳምንቱ እየደወላችሁ ተለያያችሁ ሰዎች ከብዙ ስቴቶች የምታመሰግኑን በጣም ደስ ይለኛል አመሰግናችኋለሁ መስማታችሁና በፕሮግራሙ መጠቀማችሁ ስለምትነግሩኝ ለኔም ትልቅ የሞራል ድጋፍ ነው ደስተበታለሁ የኤቲኬሽን ሲጀምረው እዚ አትላንታ ብዙ ፎርክሎዥር እና 1-2-3 ሞት ስለነበረ ነው አጀማመሬ እንደገና መርገም አይሆን እንጂ እዚ አትላንታ 3 ግለሰቦች ባጭር ጊዜ ውስጥ በፋይናንስ በፎርክሎዥር ምክንያት በገንዘብ ምክንያት በሌለም ሊሆን ይችላል ሞቱ እንዲሁም ደግሞ ሌላ ስቴት ውስጥ አንድ ኢትዮጵያዊ ፕሮፌሽናል የነበረ ነው ልጆቹን ገድሎ ሚስቱን ገድሎ እሱም ራሱ በመሞቱ አዝኜ ነው የጀመርኩት ችግር ሁሉ ጊዜ ያጋጥመናል ነፃ ልንሆን አንችልም ሀብታሙም የሚቸገርበት አለ የኔም ጤዳህም የሚቸገረው ጊዜ አለ አንዳንዴ ትዕግስት ያስፈልጋል አንዳንዴ ደግሞ ሞራል ያስፈልጋል ግን አንዳንዴ ሁለቱንም ስናጣቸው ተስፋን ቆርጥና ብዙ ነገሮች መጥተዋል ብዙ የኢኮኖሚ ችግር በተለይ በ2009 ብዙ ችግር ገብቶ ነበረ ብዙ ቤቶች ፎርክሎዝ ነበሩ ስለዚህ እግዚአብሔር አግዘኝና ይሄ እየተቸገረ ነፍሱን የሚያጣ ያለው ኢትዮጵያዊ አንድ እንኳን ባድን ወይም ደግሞ ችግር ያለው ሰው አንድ እንኳን የኔ ምክር ሰምቶ ቢድን ጥቅም አለው የኔ ጀመርኩት believe me ከሶስት በላይ ወንድሞቻችን መጥተው ከሞት አድኛ ይኛል ያሉኝ አሉ። ይሄ ክሬዲት ለመውሰድ አይደለም አንድ ሰው በፊልዱ በሚያስተምርበት ጊዜ ጥቅም እንዳለው ነው። ሰዎች የሚሰሙ እንዳለ ነው። ለኔ ትልቁ ኩራቴ የሚሰሙ ሰው መኖራቸውን ማወቄ ነው። እርግጥ ብዙዎቻችን ላንሰማ እንችላለን፣ ግን ጥቂቱን ቢሰማ እና ቢጠቀም ልክ ብዙ ሺህ እንደተጠቀመን ማስበው ማስተማር ለኔ ምኞቴ ነው። ከድሮ የነበረ ፊልዴ ነው። አምንበታለሁ፣ ጠቀምበታለሁ። ደግሞ አሁንም ካልደከምኩኝ ደግሞ ይህን ፕሮግራም እቀጥለዋለሁ። አሁን 9 ዓመት ሆነኛል፣ ወደ 10ኛ ዓመት ሊሄድ ነኝ። እግዚአብሔር ጤናው ከሰጠኝ እቀጥልበታለሁ። እናንተም ይህን ፕሮግራም እንድትጠቀሙበት ነው የምፈልገው። ሌሎች ላልሰሙ እንድትነግሩ ነው የምፈልገው። ቁጥራችን እንዲበዛ ነው የምፈልገው። ነውለጅ ገንዘብ ነው፣ ትምህርት ገንዘብ ነው። ይህ ሀገር ደግሞ ግዙፍ ነው፣ ውቅያኖስ ነው። ተምረንም አንጨርሰው፣ አንብበንም አንጨርሰው። ግን we always have to go one step at a time. So ዛሬ አንድ ቁም ነገር ከሰማችሁ next week ደግሞ ሰማላችሁ፣ እዛ የሚቀጥለው ደግሞ ሰማላችሁ። convenient አድርገን ነው ፕሮግራሙን ያደረግነው። ኦንላይንም የገባንበት ምክንያት ቾይዙ ሰፊ ስለሆነ ነው፣ ክሊር ስለሆነ ነው። ሌላው ደግሞ የገንዘብ ወጪ ከሬዲዮ በጣም ነው የሚቀንሰው። ለ9 ዓመት ፕሮግራሙ ራን ሳረግ ከ24,000 በላይ ገንዘብ አውጥቼ ነው ፕሮግራሙ ራን ያልኩት። መጨረሻው ግን እኔ ራሴ እየደህየው መጣ፣ ቢኮዝ ወጪውን አልቻልኩትም። ይሄኛውም ራሱ ብዙ ጥረት የተደረገበት ነው። ከ6 ወር በላይ ነው የፈጀው። እኔ ዩቲዩብ አልጠቀምም፣ ፌስቡክ አልጠቀምም። የቲኬ ሾው የራሴ ኦውነርሽፕ ነው ይሄ። አይ ዶንት ዩዝ ኤኒ ፌስቡክ ኦር ኦል ዳት። እና ፕሮግራሙ ይቀጥላል። ጠቃሚነቱ ምንም አልጠራጠርበትም። እኔ ፕሮግራሙን ሳዘጋጅ ብሰማው ይጠቅመኛል እያልኩ ነው። ለእኔ ይጠቅመኛል፣ ለወገኔ ይጠቅማል፣ ለልጆቼ ይጠቅማል፣ ለጎረቤቶቼ ይጠቅማል የሚል ነው። ስለዚህ ቶፒኩ ሁልጊዜ የሚነካን ነው ማነሳው እንጂ ኢሞሽናል ኮኔክሽንም የለው። ሪያሊቲ የሆነውን ነገር ነው የምናገረው። ስለዚህ አዳምጡን፣ ተባበሩን። ፕሮግራሙ የሚቀጥል ይሆናል ማለት ነው። እንግዲህ ዛሬ በሌላ በኩል አስቤ የነበረው ሌላ ሊጨምር የፈለግኩት ሁላችን ቢዝነስ ለማድረግ ምኞት አለን። ምኞት ብቻ አይበቃም፣ ፍላጎት ብቻ አይበቃም። የውስጣችንም ስሜት መኖር አለበት። ስሜቱ ከችሎታ ጋር የተያያዘ ነው። አንድ ሰው እንጀራ በመሸጥ ቢያልፍለት ሁላችን እንጀራ እንሸጥ አንችልም። አንድ ሰው አንድ ቢዝነስ ቢያደርግ ሁላችን እሱን አድርገን ልናደርግ አንችልም። ሆቢና ሆቢ ያልሆነ ምኞት መለየት ይኖርብናል። አንድ ሰው ብዙ ምግብ ስለሚበላ ሬስቶራንት ማቋቋም አለብኝ ይላል። ቢኮዝ ሬስቶራንት የሚቋቋመው በሚበላው አይነት ሳይሆን በሚሰራው ነው። ለመስራት ችሎታ አለኝ ወይ የሚል ነው። ምግቡን ለመቀመም ችሎታ አለኝ ወይ፣ እንጀራውን ለመስራት ጥሩ እንትን አለኝ ወይ የሚል ነው። እና ቅድመ ሁኔታዎች አሉ። ቢዝነስ ስንጀምር ኢሞሽናል ሊሆን አይችልም። ቢዝነስ ስንጀምር ገንዘብ አይተን መሆን የለበትም። ቢኮዝ ገንዘብ አይተን ከጀመር ነው ገንዘቡ በሚጠፋበት ጊዜ የቢዝነስ ኢንተረስታችን ይጠፋል፣ ቢዝነሱም ከእሱ ጋር ይጠፋል ማለት ነው። ስለዚህ በሚቀጥለው ሳምንት ቢዝነስ ለመጀመር ምንድን ነው የሚያስፈልገው? ምን ዝግጅት ያስፈልጋል? አንደኛ ኢንዱስትሪው ማጥናት ያስፈልገናል። ኢንዱስትሪው ማወቅ ይኖርብናል። ሁለተኛ እችለዋለሁ ወይስ አልችልም የሚለው ነገር ደግሞ መኖር አለበት። እችለዋለሁ የሚለው ነገር በገንዘብም አለ፣ በጉልበትም አለ፣ በሌላም እንትንም ኤነርጂውም ራሱ አለኝ ወይ ነው። ሌላ ብከስር ሊገፋው የሚችል ነው ወይ፣ ቢጠምብኝ ምን ባክአፕ አለኝ። ጀምሬው ለአንድ ዓመት ባይሰራ፣ ለሁለት ዓመት ባይሰራ፣ ለሶስት ዓመት ባይሰራ ምን ባክአፕ አለኝ ብለን ሁሉ ማሰብ አለብን። ሌላው ደግሞ እሱም ብቻ ማሰብ ሳይሆን የሲቲው ኦርዲናንስ፣ የካውንቲው ኦርዲናንስ፣ የስቴቱ ኦርዲናንስ እና ፌዴራል ሎስ ከቢዝነሱ ጋር የተያያዙ ማወቅ ይኖርብናል። አሁን አንዳንድ ጊዜ ቢዝነስ ሰዎች ከፍተው ገና ሳይጀምሩ ገንዘባቸውን ከስክሰው የከሰሩ ብዙ ነው የምናውቀው። ምንድን ነው? ጥናት ስላላደረጉ ነው። ሆምወርካቸው ስላልሰሩ ነው። ባለሙያ ስላልነጋገሩ ነው። ጠበቃ ስላላነጋገሩ ነው። አካውንታንት ስላላነጋገሩ ነው። አንዳንዱ ገብተው ሴልስ ታክሱ ምን ያህል ፐርሰንት እንደሆነ እንኳን አያውቁትም። እቺ ቀላል ናት። ቢኮዝ ሆምወርካችን ካደረግ ልንወርቅ አንችልም። አንደኛ ሆምወርካችን በምንሰራበት ጊዜ ለዝግጅት ተዘጋጅተናል ማለት ነው። ለሚመጣው ጥያቄ አስቀድመን እናደርጋለን። እንዲያውም አንዳንዴ ወጪ ይፈልጋል እንጂ ቢዝነስ ፕላንም ያስፈልጋል። ቢዝነስ ፕላን ባያስፈልግም ቅድመ ሁኔታዎች የሚነግራችሁ አካውንታንት ያስፈልጋል። አካውንታንት ሁልጊዜ ሲላችሁ የሚመክራችሁ መሆን አለም። አንዴ ታክሲ ተን አዘጋጅታችሁ መሄድ አይደለም። በላይፋችሁ ውስጥ የገንዘብ ዲሲዥን ያስፈልጋችኋል። ከአንድ ስራ ገብቶ ወደ አንድ ስራ ለመውጣት ምክር ያስፈልጋዋል። ከአንድ ስቴት ገብቶ ወደ ሌላ ስቴት መሄድ ምክር ያስፈልጋዋል። ስለዚህ ከዘመድ ከሚያውቅ ጋራ ከአካውንታንታችሁ ጋራ ከሌሎችም ጋራ ተመካክራችሁ መሆን አለበት። ሁልጊዜ መመካከር ጥሩ ነው። እርግጥ አንዳንዱ ሰዎች አንዳንዱ ነገር ሌላ ሰው ማማከር የለባችሁም ከዘሎ ቢዝነሱ እንዳያደርገው ማለት ነው። እዚህ ትንሽ ላስታውሰው የምፈልገው አንድ ሺካጎ የተርኪ ተወላጅ ነበር። የተርኪ ተወላጅ ነው፣ ታክሲ ነው የሚነዳው። ታክሲ የተሳፈረው ሰውዬ ሲያነጋግረው የት ሀገር ነው ሲለው ተርኪ ነው ያለው። ኦ ተርኪ ነው? አዎ፣ እኔ እኮ ኔክስት ዊክ ሊሄድ ነኝ። የሜሲስ ኦፊሻል ነኝ እና ተርኪ ውስጥ ድንጋይ አለ፣ አለት አለ እዚያ፣ ነጭ ድንጋይ። ይሄ ነጭ ድንጋይ ፈልጠህ ልብስ ላይ በምታደርግበት ጊዜ ጂንሱን ነጭ ያደርገዋል። ልዩ እንትን ነው፣ ልዩ ድንጋይ ነው። ተርኪ ነው ያለው። ይሄ ታክሲ ነጂ እንደ አጋጣሚ ኢንጂነር ነበር። ይሄ የሆነ ነው የምነግራችሁ፣ አግኝቼዋለሁ ሰውዬው ራሱ። እኔም ታክሲ ነዳ ስለነበረ እኔ ተሳፋሪ ነበር እና ሲነግረኝ ነው ኢሚዲየትሊ ሰውዬውን አስቀምጬ ድሮፕ አድርጌ ያለ ልብስ ያዘጋጀች ዘ ሴም ዴይ ፍላይት ወደ ተርኪ ነው ያደረገው። ይሄ አባውት 20 ይርስ ያደርጋል፣ 22 ይርስ ሜይ ቢ 25 ይርስ ያደርጋል። ከዛ ተርኪ መንግስት ሄዶ ይሄን ማውንቴን ልገዛው ፈልጋለሁ እንደ ሮያልቲ እንዲሰጡት። እንዴ ድንጋይ ምን ያደርግልሃል ሲሉ፣ ኧረ ምንም ችግር የለም አለ። ሄዶ ከመንግስት ጋር ተስማማ። ሰውየው ሲመጣ ከአሜሪካ ሄዶ ተርኪ ሲገባ ኦልሬዲ መሬቱ ተወስደዋል ነው ያሉት። ስህተቱ ምንድን ነው ያደረገው? ሰውየው መናገር አልነበረበትም። ሰውየው ምን እንደሆነ አላወቅም እኮ እና ዊዝን ቱ ይርስ ሚሊዮነር ሆኖ የጨርቃጨርቅ ኮንቬንሽን መጥቶ የእኔ ታክሲ በምንላበት ጊዜ ተሳፋሪ ነበር። እንኳን ጓደኛ የሆነ ብዙ አውርተናል። እንዲያውም አንድ ሁለት ሶስት ቀንም አብረን ተጫውተናል። ሶ ቢዝነስ በምታስቡበት ጊዜ ባለሙያ አነጋግሩ ምላችሁ እንደዚህ የመሰለ ኤረር እንዳታረጉ ነው። ኤረሩ ሊስፋፋ ይችላል። ሰው የምትናገረው ሰው አለ፣ የማትናገረው ሰው አለ። ስለዚህ ስፔሻላይዝ የሆነ ሰው አነጋግሩ ስላችሁ እነዚህን ነገሮች ግምት በማውጣት ነው። እስቲ ብዙ የተናገርኩ ይመስለኛል። ሌላ ደግሞ ጥሩ ዘፈን አመጣለሁ። የቆዩ ዘፈኖች ነው ያሉኝ ዛሬ። በሚቀጥለው ሳምንት ደግሞ ትንሽ እናፈራርቃለን። እስቲ ሌላው ለሲ ብዙ ናቸው ያሉኝ። ጥላሁን ላምጣው። የጥላሁን ዘፈን አይጠገብም። ይሄ ደግሞ የቆየ ዘፈን ነው። እስቲ ድምፁን ላጥፋው። ያ ማስታወቂያ እንዳይመጣ ማስታወቂያው እናወጣዋለን። ከዚያ በኋላ ዘፈን ይመጣል። ይኸው ወጥተዋል ማስታወቂያው። ለነገሩ ብዙ የኢትዮጵያ ዘፈኖች ዩቱብ ገዝቷቸዋል። ስለዚህ ዩቱብ ነው አሁን የሚያደርጋቸው። ኦኬ ላዘፍነው። I'm gonna be so
ፍቱን ስትረጭ ያስታስጨንቅ የኔ ናፍቆት ለምን ይመስልሻል የሚሆነ
እሺ ለዛሬ ያለን ፕሮግራም እዚህ ጋር ያበቃል። በሚቀጥለው ሳምንት በተመሳሳይ ፕሮግራም እስክንገናኝ ወንድማችሁ ተካከለ ለሳሉ ነኝ። ደህና ሁኑልኝ። ቁጥራችን 4443151010 እንደገና ደግሞ አለው 4443151010 ደህና ሁኑልኝ።